የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንድ በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በምንናገረውና በምንከናወነው ነገር የማረጋ ነገር ሲፈጠራ በእኔ ድርጊት ምክንያት ሰው ይጎዳል። እኔ ጥርጣሬ ነገር ሁሉ እንግላታችን ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገር የመደማመጥ እድላችን ይሰፋል።
ሕግ ሲዳኝ የመጽሐፉ ርዕስ ነው።
ሕግ ፍትህ አደባባይ ሲቀርብ
በርግጥ መፈጸሙ በማስረጃ የተረጋገጠ ወንጀል የሚዳኝበት ሕግ ራሱ የሚከሰስ የሚጠየቅበት ይመስላል።
ደራሲው አቶ ሙሉጌታ አረጋዊ የሕግ ባለሙያና አማካሪ ቀደም ሲልም በሕግ መምህርነት አገልግሏል።
በሕግ አምላክ የተባለው ተከታታይ የቴሌቪዥን ድራማም ደራሲ ነው። አብሮን ያመሻል።
አንድ ተወዳጅ አንጋፋ ድምጻዊ የ60 ዓመት የሙዚቃ ህይወት ጉዞ የሚከበርበት የሚወደስበት
በዩናይትድ ስቴትስ መሰንበቻውን በሚከበረው የምስጋና ቀን ክብረ በዓል ሰሞን በተሰናዳ ልዩ ዝግጅት ለመጨረሻ ጊዜ የድሚውን አብላጫ የኖረበትን መድረክ ይሰናበታል።
ድምጻዊው ማህሙድ አህመድ ስነ ስርዓቱን ደግሞ አክብረን እንከበር የሚል ስያሜ ሰጥተውታል።
የስነ ስርዓቱን አስተባባሪ አቶ ፍስሐ ወልዴን ጋብዘናል።
እለቱ እሁድ ህዳር 15 2017 ዓመተ ምህረት ለምሽቱ ከተቀናበሩ ዝግጅቶቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ የአክብሮት ሰላምታችንን እናደርሳለን።
የሰዓቱ የዓለም ዜና ይቀድማል።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን ማሰማችሁ ደረጀ ደስታ ነኝ። የሶማሊያ ባለስልጣናት ባለፈው ሳምንት ከ20 በላይ የሚሆኑ የሶማሊያ ፍልሰተኞች በማዳጋስካር የባህር ዳርቻ በሰጠሙ ሁለት ጀልባ አደጋዎች መሞታቸውን አስታወቁ። ፍልሰተኞቹ ወደ 70 የሚጠጉ ሰዎችን በጫኑ ሁለት ጀልባዎች ይጓዙ እንደነበር ተገልጿል። የሶማሊያ ማስተዋቂያ ሚኒስትር ዳውድ አዌስ ዛሬ እሁድ ለመገናኛ ብዙሃን እንደተናገሩት 22ቱ ፍልሰተኞች ሲሞቱ 48ቱ መትረፋቸውን የማዳጋስካር ባለስልጣናት እንደነገሯቸው አስታውቀዋል። የሱዳን ጦር ላለፉት 5 ወራት በፈጥኖ ደራሹ ጦር ቁጥጥር ስር የነበረችውና ከካርቱም በስተደቡብ የምትገኘውን ቁልፏን የሴናር ክፍለ ግዛት ዋና ከተማ ሲንጃን ትላንት ቅዳሜ መቆጣጠሩን አስታወቀ። ሲንጃ ለ19 ወራት በዘለቀው ጦርነት የምስራቅና መካከለኛው ሱዳን አካባቢዎችን በሚያገናኝ ቁልፍ መንገድ ላይ የምትገኝ ስትራቴጂካዊ ስፍራ ናት። የሰራዊቱ አዛዥ ጀነራል አብዱል ፈታህ አልቡርሃን ትላንት ቅዳሜ በካርቱም 60 ኪሎ ሜትር ርቀት ላይ ወደምትገኘው ሴናር ከተማ በመሄድ ጉብኝት ማድረጋቸውንና ድሉን ማክበራቸውን በሰራዊቱ የሚመራው መንግስት የማስተዋቂያ ሚኒስቴር ተናግረዋል። የፈጥኖ ደራሹ ጦር ባለፈው ሰኔ በሰነዘረው ድንገተኛ ጥቃት ክፍለ ግዛቲቱን ሁለት ከተሞች መቆጣጠሩ ሲገለጽ ወደ 726,000 ሰላማዊ ሰዎች እንደተፈናቀሉ የተባበሩት መንግስታት ድርጅት ዘገባ አመልክቷል። በተባበሩት አረብ ኤምሬትስ ውስጥ ደብዛቸው ጠፍቶ ተሰውረው የቆዩ ሞልዶቫዊ እስራኤላዊ የሃይማኖት መምህር ወይም ረቢ ተገድለው መገኘታቸውን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽህፈት ቤት ዛሬ እሁድ አስታውቋል። ጽህፈት ቤቱ ባወጣው መግለጫ ድርጊቱ ዘግናኝና ጸረ ሴማዊ የሽብር ክስተት ነው ብሏል። ጂቪ ኮጋን የተባሉት የአይሁድ ሃይማኖት መምህር መሰወራቸው የተሰማው ባለፈው ሐሙስ ሲሆን ታግተው ይሆናል የሚል ጥርጣሬ እንደነበር ተሰምቷል። የጠቅላይ ሚኒስትሩ ጽህፈት ቤት መግለጫ የእስራኤል መንግስት ፍትህ ለመሻት ለግድያው ተጠያቂ በሆኑ ወንጀለኞች ላይ ማናቸውንም መንገድ በመጠቀም እርምጃ ይወስዳል ብለዋል። የኮጋን መሰወር የተሰማው በጥቅምት ወር ኢራንና እስራኤል የተኩስ ልውውጥ ማድረጋቸውን ተከትሎ ኢራን እስራኤል ላይ የበቀል እርምጃ እንደምትወስድ እየዛተች ባለችበት ወቅት መሆኑ ተመልክተዋል። የእስራኤል መግለጫ ኢራንን ባይጠቅስም የኢራን የስለላ አገልግሎት ከዚህ ቀደም በተባበሩት አረብ ኤምሬትስ አፈናዎችን መፈጸሙን ጠቅሶ አሶሲየትድ ፕሬስ ዘግበዋል። ምዕራባውያን ባለስልጣናት ኢራን በተባበሩት አረብ ኤምሬቶች ውስጥ የስለላ ስራዎች እንደምትሰራና በመላ ሀገሪቱ የሚኖሩ በመቶ ሺዎች የሚቆጠሩ ኢራናውያንን በቅርበት ተከታተላለች ብለው ያምናሉ። ምንም እንኳን ቴህራን ብታስተባብልም ኢራን በአውሮፓ አቆጣጠር በ2013 እንግሊዛዊውን ኢራናዊ አባስ ያስዲን ዱባይ ውስጥ አፍኖ በመግደል ተጠርጥራለች። በአውሮፓ አቆጣጠር በ2020 ኢራናዊውን ጀርመናዊ ሻምሺድ ሻርማድን ከዱባይ አግታ ወደ ቴህራን የወሰደች መሆኗም ተነግሯል። ሻርማድ ባለፈው ጥቅምት ወር ኢራን ውስጥ የሞት ቅጣት ተፈጽሞበታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የተባበሩት መንግስታት የአቶም የተቆጣጣሪ ቡድን በቴህራን ላይ ውሳኔ ካሳለፈ ጥቂት ቀናት በኋላ ኢራን ስላወዛጋቢው የኒውክሌር መርሃ ግብር ከሶስት የአውሮፓ ያላን ሀገራት ጋር በመጪው አርብ በጄኔቭ ለመነጋገር ማቀዷን የጃፓን ኪዮዶ የዜና ወኪል እሁድ ዘግቧል። ኢራን በብሪታንያ፣ በፈረንሳይ፣ በጀርመንና በዩናይትድ ስቴትስ ለቀረበው የውሳኔ ሀሳብ የመንግስት ባለስልጣናት የተለያዩ እርምጃዎች በማለት የጠሩትን ዩራኒየምን የሚያበለጽጉ በርካታ አዳዲስና ዘመናዊ የማብለያ ማሽኖችን በማንቀሳቀስ ምላሽ ሰጥታለች። ኪዮዶ የኢራኑ ፕሬዝደንት ማሱድ ፔሽኪያን መንግስት ተመራጩ የአሜሪካ ፕሬዝደንት ዶናልድ ትራምፕ በዓለ ሲመት ከመድረሱ ከጥር ወር በፊት ለኒውክሌር ውዝግቡ እልባት ሊሰጥ እየፈለገ ነው ብለዋል። አንድ የኢራን ከፍተኛ ባለስልጣን ስብሰባው በመጪው አርብ እንደሚካሄድ አረጋግጠው ቴህራን የኒውክሌር ጉዳይ ሁልጊዜም በዲፕሎማሲ መፈታት አለበት ብላ ታምናለች፣ ኢራን ከድርድር ወጥታ አታውቅም ብለዋል። ስምምነቱን ለማደስ በፕሬዝደንት ጆ ባይደን አስተዳደርና በቴህራን መካከል የተደረገው ቀጥተኛ ያልሆነ ውይይት አልተሳካም። ይሁን እንጂ ትራምፕ ባለፈው መስከረም በምርጫ ቅስቀሳቸው ላይ ሲናገሩ ስምምነት መፍጠር አለብን፣ ምክንያቱም የሚያስከትለው ነገር የማይቻል ነው፣ ስምምነት ማድረግ ይኖርብናል ብለዋል። በመጨረሻም በሄይቲ ወረበሎች ጥቃትን ለመክታት በተባበሩት መንግስታት ድርጅት የሚደገፈው ተልእኮ ውጤት ባለማሳየቱ የአገሪቱ ዜጎች ተስፋ የደበዘዘ መሆኑ ተነገረ። የኬንያ ፖሊሶች የወረበሎችን ጥቃት ለመቀልበስ በተባበሩት መንግስታት ድርጅት የሚደገፈው ተልእኮ አካል ሆነው ሄይቲ ሲደርሱ የነበረው ተስፋ ከፍተኛ እንደነበረ ቢገለጽም የወንበዴዎች ጥቃቶች የአገሪቱን ዋና ከተማ እንቅስቃሴዎች ሽባ አድርገዋቸዋል። የወረበሎቹ ቡድን በሚያደርጓቸው የተቀናጁ ጥቃቶች 85% የሚሆነው የዋና ከተማውን ክፍል በመቆጣጠር ከፍተኛ መፈናቀልና ሞት ያስከተሉ መሆኑም ተነግሯል። ባለፉት 2 ሳምንታት ውስጥ ብቻ በዋና ከተማዋ 150 ሰዎች ሲገደሉ ወደ 20,000 የሚሆኑት መኖሪያቸውን ለቀው ተሰደዋል። በዚህ የአውሮፓውያኑ ዓመት እስካሁን ወደ 4,500 ሰዎች መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ ዳር 15/2017 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጅት ታዬ ነን።
ለምሽቱ ትኩረት ካደረግንባቸው የራዲዮ መጽሔት ወጎች ጋር ተመልሰናል። ወደ ዝግጅቶቹ ከማምራታችን በፊት ግን
በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። አገሬ ቺናት በቃ ቁጥር 2 አንዳንዴ አንጎሌን እንደ ጃንጥላ ጥፌ አገሬን በወግ ሰልችቼ ፍቅሯን ከልቤ አጠንፍፌ ወደሷ የሚያደርሱኝን መንገዶቼን ሁሉ አጥሬ ሌላ ሌላ ሀገር አያለሁ።
አገሬ ግን እንደ ጌታ የስለት ቀን በአራት አቅጣጫ ተወጥራ መስቀል ላይ ተቸንክራ ጣሯን ቁልቁል በማሰማት ነገዋን በኔ ለማየት ላማ ሰበቅታን ያለችኝ ለማን ተውከኝ በዚህ ሰዓት ፊቴን መልሽ ያየኋት
ሐሳቤን እንደ መስዋዕት ሰብስቤ አቀረብኩላት ዳሩ ሽሽት የት ሊያደርሰኝ ምንዋንስ ለማልተዋት እንኳን አትርሳኝ እያለች ብትተወኝ እንኳን አልተዋት
አልኩኝ ለራሴ ነገርኩት ሩቁን የአንጎሌን ዣንጥላ መልሼ ዘረጋሁላት አፈሯን ጠርጌ ቁጭ አልኩ ትንሣኤዋን ላልምላት
ይቺ ነች አገሬ ማለት ሞታ እስከምትነሳ ተኝታም እስከምትነቃ አገሬ እቺው ነች በቃ።
ክብራትና ክብራን አድማጮቻችን የሳምንቷ ምርጥ ባደረግናትና ሀገርን አስበቃ ቁጥር 2 በተሰኘችው የገጣሚ ነቢ መኮንን ግጥም ዝግጅታችንን ጀምረናል።
አሁን ደግሞ ቀዳሚዋን ስልት እናስከትል።
የሺድ መላሽን ለግሩም ሙዚቃው እናመሰግናለን። ክብራትና ክብራን አድማጮቻችን በመግቢያችን ያስተዋወቅ ነው በቅርቡ ለንባብ የበቃ ሐሳብ ወለድ መጽሐፍ ነው ህግ ሲዳኝ ቀዳሚው ዝግጅታችን።
ህግ እንደ ሰው ተከሶ ለፍርድ የሚቀርብበት
ከፍትህ አደባባይ የሚዳኝበት ያለ ነው።
አሁን ሐሳብ ወለድ ነገር ግን ዙሪያችንንና ዛሬያችንን ቀረብ አድርገን እንድናይ የሚጋብዝ መጽሐፍ ነው።
ደራሲው ሙልጌታ አረጋዊ የህግ ባለሙያ ሲሆን ቀደም ሲል በዚህ በዩናይትድ ስቴትስ በኢሚግሬሽን ጠበቃነት አገልግሏል።
ወደ ኢትዮጵያ ተመልሶም በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት በህገ መንግስትና የመገናኛ ብዙሃን ህጎች አስተምሯል።
በህግ አምላክ የተባለው ተከታታይ የቴሌቪዥን ድራማ ደራሲም ነው። ወደ ቆይታችን እንሰላችሁ። አቶ ሙልጌታ አረጋዊ ህግ ሲዳኝ በሚል ድረስ የጻፍከው መጽሐፍ ነው ለዛሬው ውይይታችን ምክንያት የሆነን።
ህግና ፍትህ ከጽንሰ ሐሳብ ከህግ ፍልስፍና እስከ ስለነቦና ይልቁንም ደግሞ በግብር ምን እንደሆነ እስከምንመረምርበት ድረስ እንሄዳለን። መጽሐፍ በፍትህ ስርዓት ላይ ያለና ሊኖር ስለሚገባ አመኔታ በተጨባጭ ህግ የሚጣስበት አልፎም ፍትህ የሚጣጣበት አሰራር መሃል የሚከሰቱ ግጭቶችን ገና ከመግቢያው የምናይበት መጽሐፍ በተለያዩ ታሪኮች ውስጥ ተደጋግሞ የሚከሰት ጭብጥ ነው። በፍትህ ወይም በህግ መርህ የማመን ሁኔታዎችን ህግ ራሱ ተጠያቂ ሲሆን ለዳኝነት አደባባይ ሲሆን ነው መጽሐፍህ የሚተርከው። ዓለም አቀፍ ፖለቲካ፣ ዲፕሎማሲ፣ ፍልስፍናና ስለንቦና የሚዳሰሳሉ። መንደርደሪያውን ነው ያነሳሁት። ሙሉ ነገሩ ስለ ህግ የሆነ መጽሐፍ። እስኪ ስለ መጽሐፍህ ጭብጥ በምትነግረን እንጀምር።
አመሰግናለሁ። እዛ መጽሐፍ ውስጥ አንድ ገጸ ባህሪ አለ። ብዙ ጊዜ ምን ብሎ ያወራል? የህግ የበላይነት እንዲኖር እፈልጋለሁ እያለ ይጨቃጨቃል። እና ለምንድን ነው የህግ የበላይነት እፈልጋለሁ ተብሎ ሲጠየቅ፣ እንግዲህ ህግ የበላይ ካልሆነ የበላይ መሆን የሚችለው እንግዲህ ሰው ነው ማለት ነው። በዓለም ውስጥ ሁለት አይነት አሰራሮች ናቸው ያሉት። በታሪክ ሰው ሰውን የሚገዛበት ጊዜ አለ፣ ህግ ደግሞ ሰውን የሚገዛበት ጊዜ አለ። ህግ ሰውን ገዛ ማለት ህግ የበላይ ሆነ ማለት ነው። ሁሉም ሰው ከህግ ስር ሆኖ የሚገዛበት ሲሆን፣ ሌላው ደግሞ አንድ ሰው ሌላውን ሰው እንዳይሻ የሚገዛበት ነው። በታሪክ እንዳየነው 300 ዓመት በፊት ድረስ ሰዎች ነበሩ ሰዎች የሚገዙት። ንጉስ ይገዛል፣ ሌላው ህዝቡ ይገዛል። እና ከሱ የተሻለ አሰራር ሊኖር ይችላል ተብሎ ነው እንግዲህ የሰው አገዛዝ ሳይሆን መኖር ያለበት። ምክንያቱም ሰው እንዳፈለገው ሲሆን ብዙ ሰው ይጎዳል። ስለዚህ ሁላችንም ስንፈጠር እኩል ሆነን የተፈጠር ነው። እኩል ሆነን ከተፈጠርን ደግሞ ለምንድን ነው አንዱ አንዱ ላይ ፍላጎት የምንጭነው? ስለዚህ ሁላችንም አንዳችን አንዳችን ላይ ፍላጎታችን የማንጭን የሚልበት ስርዓት ሁላችንም በእኩልነት የሚዳኛ ይመጣ ከሚል ፍልስፍና ነው እንግዲህ አሁን ያለንበት የህግ የበላይነት የሚባለው የመጣ። እና እኔ በግሌ የህግ የበላይነት እንዲኖር እፈልጋለሁ። አንድ ሰው ወይም አንድ ድርጅት ወይም አንድ መንግስት ፈለገው የሚያደርግበት ሁኔታ ሲፈጠር ምን አይነት ቀውስ ሊፈጠር ነው፣ ህይወት እንዴት አስቸጋሪ ሊሆን እንደሚችል እኛው ሀገር እያየን ነው። አሁንማ ዓለምም እንደተበጠበጠ ነው እያየን ያለ ነው። ሰው ከሰዎች በላይ ሆኖ ግን ሰዎች የፈጠሩት ተቋም ነገር ኖሮ ያ ተቋም ሰዎች ራሳቸውን ማስተዳደር በሚፈልጉበት መልኩ እንዲያስተዳድራቸው የሚቻልበት አይነት ስልጣን ሰው ቢፈጠር የተሻለ ህይወት እንኖራለን የሚል ተስፋ። በጣም የሚገርመው ግን ህግ የበላይ ሆኖ ይግዛን የሚለው እንኳን ቅንጦት ነው ቢባልና የለም ሰው ይግዛን እንኳን ብንል፣ ለምሳሌ አንድ ግለሰብ ልክ እንደ ንጉስ ማለት እንዳፈለገ ይግዛን እንኳን ብንል፣ ያም ቢሆን እንዴት እንደሚገዛን ማወቅ ያስፈልጋል። ለምሳሌ ሰዓት ፈላጊ ነው። አንድ ሰዓት ከምሽቱ ቤት መግባት አለበት ከተባለ እሱ ማወቅ ይፈልጋል። አንድ ሰዓት ፈላጊ ነው ተብሎ ከተነገረ በኋላ አንድ ሰዓት ነው ሰዓት ፈላጊ ብለህ ማመን ትፈልጋለህ። 12 ሰዓት መጥቶ የት ነው የምትንቀሳቀሰው እንዲልህ አትፈልግም። እሱ ያለህ እንኳን አክብረህ የምትኖርበት ነው ህግ ብሎ የሰጠህ እንኳን አክብረህ የምትኖርበት ሁኔታ ውስጥ መኖር ሲያቀትህ አንድ ሰዓት ብሎ ሲያበቃ የለም አሁን ሀሳቤ ይቀይራል 12 ነው ሲልህ አልጠበቅከው ሰዓት ማለት ነው። የለም 11 ነው ስል እንዴ 12 ስል አልነበረም እንዴ በቃ አሁን 11 አልኳ አይነት ሲሆን እንዴት አይነት መዘበራረቅ ሊፈጠር እንደምችል አስበው። በህይወት ውስጥ እያንዳንዱ እንቅስቃሴያችን በሆነ ተገማችነት መንቀሳቀስ ካልቻለን፣ የሆነ እምነት የማይገዛ ከሆነ፣ የሆነ የምታውቀው ነገር ከሌለ እንዴት እንደምትኖር፣ እንዴት እንደምትንቀሳቀስ፣ እንዴት እንደምትሰራ ማድረግም አልችለው እና ማድረግ የምችለው ነገር ለይቼ የማላቅ ከሆነ፣ አንተም ለይተህ የማታውቅ ከሆነ ከመንግስት ጋር የሚኖረን ግንኙነት እንዴት ርቅቅ ያለ ሊሆን እንደምችል አስበው። እኔ በአንተ ላይ ያለኝ መብት መላክ ከሆነ አንተም በእኔ ላይ እኔም የምናንተ ግንኙነት እንዴት ሊገዛ እንደምችል ካላወቅኩኝ ከአንተ ጋር ምን አይነት ጸባይ ማሳየት እንዳለብኝ መላክ ከሆነ አንተም እንደዚሁ ካላወቅ ምን አይነት ግንኙነት ነው እናንተ ሊኖር የሚችለው? ሌላው በእኔና በመንግስት መካከል ያለው ግንኙነት በግልጽ የማይታወቅ ከሆነ መንግስት የሚፈልገው ምን እንደሆነ ካላወቅ እኔ የምንፈልገው መንግስት የማያውቅ ከሆነ ግንኙነታችን ለትብርቀቅ ሊል እንደሚችል አስበው። ይሄ መዘበራረቅ ለማስቀረት ወይም ለመቀነስ ነው እንግዲህ ህግ የሚያስፈልገው። እና ህግ ስለተዋለ ብቻ ሳይሆን የሰው ልጅ በተፈጥሮ እንደዚህ አይነት ነገር ይፈልጋል። የሆነ ስርዓት ይፈልጋል። ትንሽ በመጠኑ ለማሳየት ነው እንግዲህ የመጽሐፍ ለመጽሐፍ ተፈለገ።
አቶ ሙልጌታ፣ ለአብነት ያህል አንዳንድ ነጥቦችን ብናነሳ
345 ገጾች ያሉት መጽሐፍ ሰዎች በሚያደርጓቸው ንግግሮች በልብ ወለድ ሐሳብ ውስጥ በጣም አንኳር ጉዳዮችን ያነሳል። 156 ላይ አራት አቃቢያነ ህጎች ሳምንታዊ አጀንዳ አድርገው የሚነጋገሩበትን የህግ አፈጻጸምን በሚመለከት የሚያደርጉትን ክርክር
ላፍታ መልከት ብናደርግ
ከህግ ፍልስፍና ሰዎች እስከሚተዳደሩበት ጉምን ይፈቅዳል የሰዎች ንጻነት ምንድነው እስከሚለው የተለያየ ሐሳብ አላቸው። የለም ሰዎች የሚያውቁት ነገር የለም የማያውቁት ነገር እዚህ ውስጥ አናመጣም እስከሚለው ድረስ የግለሰቦች ማንነት የሚያመጣው ልዩነት ሁሉ እናያለን። በእነዚህ አራት አቃቢያነ ህጎች መካከለ ያለው ክርክር በጣም ጋባዥ ሆኖ አግኝቻለሁ። በጣም የተለያየ ሐሳብ ነው።
ስለ አሁን ነው የሚያነሱት አቶ ሙልጌታ።
መጽሐፉ ልቦለድ ስለሆነ ከደበለው ልቦለድ ስትቀባ የቻል ከሆን ያህል ነው የምታወራው። እንግዲህ አቃቤ ህጎች ናቸው ክስ የሚያቀርቡት በተለይ በወንጀል ጉዳይ ላይ እና አቃቤ ህጎች ነገሮችን መገምገም አለባቸው ብዬ አስባለሁ። እኔ ባቀረቡት ክስ ሲሆን በሚያቀርቡት ክስ በአቃቤ ህግነታቸው የሆነ የሙያ ኃላፊነት አለባቸው ብዬ አስባለሁ። ስለዚህ መጽሐፉ ላይ የተጠቀሱት አቃቤ ህጎች እንደው ይለያያሉ በሀሳብ። አንዳንዶቹ ይቺ ልጅ መከሰስ የለባትም ወይም ይቺ ልጅ ላይ እየደረሰ ያለው መንገላታት ልክ አይደለም ይላሉ። አንዳንዶቹ ልክ ነው ይላሉ። ከዛ የሚሰለስባቸው ኃላፊያቸው የራሱ ኢንትረስት አለው ስለሞ ባይዘወይ ይሄ መጽሐፍ አንዱን ሳይደግፉ አንዱን ሳይድ ለማውገዝ አለ። የተለያዩ የህግ ስርዓቱ አካላት ወይም ወገኖች የተለያዩ ስራ አላቸው። ፖሊስ ይመረምራል፣ አቃቤ ህግ ክስ ያቀርባል፣ ዳኛ ክሱን አይቶ ውሳኔ ይሰጣል፣ ተከሳሹም የግል ጠበቃ ቀጥሮ ሊቀርብ ይችላል ወይም መንግስት ያቆምለታል። ከዛ በኋላ ከተፈረደበት ማረሚያ ቤት ይገባል። ይሄ ነው እንግዲህ የህግ ስርዓት የሚባለው። አሁን እነዚህ የተለያዩ የህግ ስርዓት አካላት እንዴት ነው ስራቸውን መስራት ያለባቸው የሚለውን ጥያቄ ለመመለስ ነው እንግዲህ በከፊል መጽሐፍ የሞከረው እና እዚህ ላይ አቃቤ ህጎቹ አንድ የሆነ ሰው ሲከሱ ይጨቃጨቃሉ። መከሰስ ያለበትም በቂ ማስረጃ የለም አለ። ከዛ አልፎ የፍልስፍና ጥያቄ ሊያነሱ ይችላሉ። ከህገ መንግስቱ ጋር ያያይዙታል። ክሱ ዝም ብሎ የወንጀል ህግ ብቻ ሳይሆን ህገ መንግስቱ ምንድን ነው የሚለው። ለምሳሌ አንድ ሰው ዳኛ በዋሲን ተቀቅሎ ሲበቸው መንግስትና ግለሰብ እኩል ናቸው ወይ? ለምን አንድ ጊዜ ዳኛ ከወሰነ በኋላ ሰውዬው ውጭ ሆኖ ቢከራከር ምንድን ነው ችግሩ? አቃቤ ህግ ይግባኝ እንኳን መጠየቅ ይኖርበት ጠርጣሪው እስር ቤት ውስጥ መቆየት አለበት ወይ? የዳኛው መኖር ወይም የዳኛው ውሳኔ በአቃቤ ህግ የሚሻር ከሆነ ታዲያ ምንድን ነው ትርጉሙ? አቃቤ ህግ ነው ወይ የበላይ? በዚህ ነው እንግዲህ ሰዎች የሚጨቃጨቀው እና እዛ ላይ አለቃቸው እንደፈለገው አልሄድ ሲለው ክርክሩ መጨረሻ ላይ ምንድን ነው የሚለው፣ እናንተ የኢትዮጵያን ህግ አታውቁትም፣ ኢትዮጵያ ህዝብንም አታውቁትም። ኢትዮጵያ ህዝብና ህገ መንግስት እኮ አይገናኙም ነው የምታወሩት። የኢትዮጵያ ህዝብ እኮ ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ኢትዮጵያ ህዝብ እኮ ድሃ ነው፣ አማኝ ነው እና ያን ያህል ከዴሞክራሲ ጋር ብዙ ግንኙነት ያለው ህዝብ አይደለም። ስለዚህ ሰጥለት አርገን መግዛት ካልቻል ስርዓትን ማስከበር አንችልም። ይህ እንደዚህ ሲል ይሄ ባለስልጣን መጽሐፍ ላይ ለማሳየት እንደሞከረው መጥፎ ሰው ስለሆነ አይደለም። ይሄ ሰውዬ ስርዓቱን ነው ዲፌንድ እያደረግ ያለው። ስርዓቱን ቢሆን የራሱ ዲፌንድ የሚያደርግበት አርጊመንት ወይም ክርክር መኖር አለበት ተብሎ ስለታሰበ ነው እንጂ ሰው አሁን አንባቢው ይሄ ክርክር ልክ ነው ወይ ልክ አይደለም ወይ መንግስትን መቃወም ወይም መንግስትን መደገፍ አይደለም አላማው። እሱ ቀላሉ ስራ ነው። ግን ሁሉንም ፓርቲዎች በእኩልነት በተቻለ መጠን በጣም ጠንካራ የሚባል ክርክር አቅርበው ህዝቡ ራሱ የትኛው ክርክር የተቻለ ብለው እንዲፈርድ ነው እንግዲህ ጥረት የተደረገው። ሰው በዚህ ሴንሱ የአቃቢ ህጎቹ ክርክሮች እኔንም ራሴን ፋሲኔት አድርጎኛል። ምክንያቱም ለህግ ታማኝ ይሆናሉ፣ ለመስሪያ ቤታቸው ታማኝ ይሆናሉ፣ ለመንግስታቸው ደግሞ ታማኝ ይሆናሉ። እነዚህ እንግዲህ የተለያዩ ፍላጎቶች ናቸው። እነዚህም ፍላጎቶች አመጣ ዳኛ ሆነ ሳታዳላ ማሳየት ካልቻል የፕሮፓጋንዳ ስራ ነው የሚሆነው እና እንደዛ እንዳይሆን ነው እንግዲህ ሁሉም በተቻለ መጠን ጠንካራ ክርክር እንዲያደርጉ ለማድረግ ሙከራ ያደረገው።
ይህን መጽሐፍ የሚያነብሰው እሱ ከሚኖረው ህይወት ጋር አዛምዶ ነገሮችን ማንሳት ቀርምና በተጨባጭ ሰዎች የትኞቹን ሁኔታዎች በምን መልኩ አይተዋቸዋል እስካሁንም ከአንባቢዎች ያገኛቸው ምላሾች ካሉ
ይህ መጽሐፍ ላይ እኔ ተስፋ ማድረገው ማሳየት ይችላል የማስበው ልክ መጽሐፉ ላይ እንደተቀመጠው ሁላችንም አለን የምንለውን እምነት ደግመን እንድንመረምር ይጋብዛል። ለምሳሌ መታሰቢያነቱ ሁኔታቸውን ደግሞ ለመጠየቅ ፈቃደኛ ለሆኑ ሁሉ ይሁንልኝ ብያለሁ። ምን ማለት ነው? የኢትዮጵያ ችግር ሳየው ከመንግስት ያለፈ ችግር ነው። ምን ማለት ነው? የሀገር ችግር ነው። እና ሳየው ሁላችንም በምናምነው ነገር እርግጠኞች ነን። ሁላችንም በምንሰራው ነገር እርግጠኞች ነን። የመንግስት ባለስልጣናት ብቻ አይደለም። ከመንግስት ባለስልጣናት ብንጀምር፣ ለምሳሌ ፖሊስ የሆነ ሰው ሲያስር ወይም ሲይዝ እርግጠኛ ነው። እንዳይሳሳት አይፈራም፣ አይጠራጠርም። ይሱ የሚሰ ሊሆን ይችላል አይልም በብዛት ማለት ነው። ምክንያቱም እስረኛ ሲያዝ ለምንድን ነው ያዝከኝ ብሎ ሲጠይቀው ጥያቄው ራሱ ያናድደዋል። ይህ ብለህ ቀጥል ማለት ነው ይፈልገው። በቃ እርግጠኛ ነው በስልጣኑ። አቃቤ ህግ ሲከስ በክሱ እርግጠኛ ነው። ቦታ አይሰጥም። የሰው የሚጽ ሊሆን ይችላል በራስም እዚህ መጽሐፍ እንደተቀመጠው ማለት ነው። የግል ጠበቃውም እንደዚሁ ዳኞችም የራሳቸው ለምሳሌ ሰው ቀርቦላቸው ተከሳሽ ቀርቦላቸው የሆነ የራሳቸው አቋም ይዘው ነው የሚቀርቡት ወደ ዳኝነቱ እንደምናየው። ምክንያቱም በጣም ግልጽ የሆነ ነገሮች ሳይፈጽሙ ሲቀሩ ታያለ። ምን ማለት ነው? ወይም ለእንጀራቸው ፈርተው ሊሆን ይችላሉ። እንደዚህ ብለን ከወሰን መንግስት ሊቀየን ይችላል ብለው በማሰብ ሊሆን ይችላል። ልጆች አለኝ እንዴት አሳድጋቸዋለሁ ከተባረሩ። ሁሉም እየራሱ አቀራረብ በጣም እርግጠኛ ነው። ከዛ አልፎ የግል ጠበቃውም የራሱ የእንጀራ ህይወት አለው፣ የሆነ አላማ አለው። እንደዚህ ሰርቼ እንደዚህ ቤተሰቦች የሚልበት። ከዛ አልፎ ደግሞ ለምሳሌ እዚህ ውስጥ ስታየው ፕሮፌሰሩ ነው እንግዲህ ዋናው ካራክተር ሽመልስ። ሽመልስ ራሱ እንደዛ በጣም ኖብል የሚባሉ እምነቶች እያሉት ግን በእምነቱ በቃ ሪጅድ በእምነቱ እርግጠኛ ነው። ልጁ ራሷ በእምነቷ እርግጠኛ ነው። ሁሉም እዚህ ያሉ ካራክተሮች በሚያምኑት ነገር በጣም እርግጠኛ ናቸው። እና ያ እርግጠኝነት ማህበረሰባችን ውስጥ የተንሰራፋ ነው። ፖለቲከኞችን ስታያቸው ለምሳሌ ውጊያ ውስጥ የገባ ኃይሉ ስታያቸው በሚዋጉት ጉዳይ ላይ እርግጠኞች ናቸው። እነሱ ልክ ናቸው፣ እነሱን የሚቃወም ሌላው ሰው ነው ልክ ያልሆነ። ይሄ የሁላችን ጸባይ ነው። ፋሚሊ ውስጥ የምታየው ነገር እሱ ነው። አባት ልክ ነው፣ ልጅ ልክ አይደለም። ይሄ ነገር መፈተሽ ብንችል እኛ ልክ ነን ስንል ልክነታችንን የምንጠራጠርበት የሆነ ቀዳዳ ነገር ብንጠው የሆነ ጥርጣሬ ነገር ቢኖር በምናስበው በምንናገረውና በምናከናውነው ነገር የሆነ ጥርጣሬ ቢኖር ድንገት በእኔ ምክክር የሆነ ጉድለት ቢኖረውስ እኔ በማደርገው ነገር የማደርገው ነገር ስህተት ሆኖ በእኔ ድርጊት ምክንያት ሰው ቢጎዳስ የሚል ጥርጣሬ ነገር ሁሌስ ሲሰማችን ጭንቅላታችን ቢኖር ምናልባት የመነጋገር እድላችን ይሰፋል። ስንነጋገር የመደማመጥ እድላችን ይሰፋል። ባይዘ ወይ ሎጂካል እኔ 100% ልክ ነኝ ካልክ ከአንተ ውጭ ያለው በሙሉ ልክ አይደለም ማለት ነው። ልክ ካልሆነ ደግሞ ወይም ከተቀናቀነ ታጠፋዋል። ይሄ ለማሳየት ትንሽ የሞከርክ ይመስለኛል። እዚህ መጽሐፍ ውስጥ ያ ልክነታችን በልክነታችን በጣም ባንተማመንና ልክነታችንን በሆነ ደረጃ ብንጠራጠረው ይላል። ቁጥር ነክ ነገሮች ሊያጠራጥሩ ይችላሉ። እድሜ ስንት ነው ስትባል ቁጥር ልትሰጥ ይችላል። ስሜ ማን ነው ስትባል ስሜ ልትናገር ይችላል። ግን ትልቅ ያገር ጉዳዮች ላይ እርግጠኛ ስትሆን የኔ የፖለቲካ ዓላማ ነው ልክ፣ የኔ የፍልስፍና ነው ልክ፣ ያንተ ልክ አይደለም፣ እነዚህ በማስረጃ ተርተ ሊረጋገጡ የማይችሉ ልዩነቶች ላይ 100% እርግጠኛ ስትሆን በራስህነት በጣም አደገኛ ይሆናል ብዬ ነው ማስበው። እና ህግ ውስጥ እንደዚህ ፖሊስ ትንሽ መጠራጠር ይችል፣ አቃቤ ህግ ትንሽ መጠራጠር ይችል፣ ሰች ሊሆን ይችላል ብሎ ያስብ፣ ዳኛም እንደዚሁ ሲያመዛዝን ነጻ ሆኖ ግን እስኪ ልሳሳት ይችላለሁ ብሎ ያስብ፣ አይቲንክ የተሻለ ህይወት የሆነ እድል ይኖረናል ብዬ አስባለሁ።
ክቡራትና ክቡራን አድማጮቻችን ህግ ሲዳኝ ከተሰኘው መጽሐፍ ደራሲ ከህግ ባለሙያው ከአቶ ሙልጌታ አረጋዊ ጋር የጀመርነው ቃለ ምልልስ አልተቋጨም፣ ወደ ኋላ ላይ እንመለስበታለን።
Yeah.
መሰም ብቻው ክብርና ምስጋና ለሚገባው የሚሰጥበት የአመቱ የምስጋና ቀን ክብረ በዓል ሰሞን ነው።
ላለፉት 60 አመታት በኢትዮጵያ የሙዚቃ ዓለም በተወዳጅ ስራዎቹ ትውልዱን ያስተሳሰረውን አንጋፋ ድምጻዊ
ባለም አቀፍ የሙዚቃ መድረኮችም የኢትዮጵያን የሙዚቃ ባህል ያስተዋወቀ ብቻ ሳይሆን ቁጥራቸው የበዙ አውሮፓውያንና አሜሪካውያን ሙዚቀኞች ሙዚቃውን ለአመታት የሚጫወቱለትም ድምጻዊ ነው።
ከ6 አስርት አመታት በኋላም ገና በአፍላ እድሜው የተዋወቀውን መድረክ ሲሰናበት የምስጋናውን ቀን ክብረ በዓል አስተካከው አክብሮታቸውን ሊገልጡለት ተሰናድተዋል።
የሚከብረው የሙዚቃ ሰው ሳትጠራጠሩ እንዳልቀራችሁት አንጋፋው ድምጻዊ ማህሙድ አህመድ ነው።
ስነ ስርዓቱን ደግሞ አክብረን እንከበር የሚል ስያሜ ሰጥተውታል።
የዚህን ስነ ስርዓት አስተባባሪ አቶ ፍስሐ ወልዴን በስልክ አግኝተናል። አቶ ፍስሐ ወልዴ በቅድሚያ ለጊዜው አመሰግናለሁ።
እኔም እንደዚሁ ይህን ድል ስለሰጠኝ በጣም አመሰግናለሁ። አሉላ
አክብረን እንከበር የሚል ስያሜ ሰጣችሁታል። ተወዳጁና አንጋፋ ድምጻዊ ማህሙድ አህመድን ህይወትና ስራ ታንክስጊቪንግ በመባል የሚታወቀው የምስጋና ቀን ክብረ በዓል ሰሞን ለማክበር ባዘጋጃችሁት በዚህ ዝግጅት ብዙ መንገድ እንደሄዳችሁ ተረድቻለሁ። ለዝግጅቱ መሰናዶ ከምታደርጉት ከጣውረዱ ጀርባ ያለውን የሄዳችሁበት መንገድ በመጠኑ መልከት ብናደርግ ለመሆኑ ይህን ለማሰናዳት ምን አነሳሳው?
አመሰግናለሁ አሉላ። ይህንን ዝግጅት ለማቀናበር በመጀመሪያው ጥያቄው ሲመጣ እንዴት ነው ይህንን ጥያቄ መመልሰው በማለት ለጥቂት ጊዜ ሳስብበት ከቆየው በኋላ ሙዚቃው አለም ከሱ ጋር አብሮ ከሰሩ ሰዎች ጋር በመነጋገር እንዲሁም እሱን የሚመጥን ስራ ይሰራሉ ብዬ ማምናቸውን ሰዎች በማማከር ይህንን እድል ተጠቅመን እሱን ለማክበር እኛም ለሰጠን ጊዜ ስጥን ለማለት ውሳኔ ተወሰነ። ይህ የሆነው ወደ 7-8 ወር በፊት ነው እና አሁን ወደ መጨረሻው እየተቃረበን ነው። የቀረው ቀናቶች ስለሆኑ እና ያለን እንግዲህ
ያጓጓው ቦታ ይደረሳችሁ ይመስላል። ቀደም ብሎ እንደገለጹት የመሐሙድን ትሩፋቶች መሐሙድ ለሙዚቃ አፍቃሪዎች ያቀረባቸው ስጦታዎች ከዚህ የምስጋና ቀን ክብረ በዓል መንፈስ የማዋሃድ ሐሳብ እንዴት ተጠነሰሰ? እንዴት መረጣችሁት?
በአሜሪካን ሀገር ለሚኖር ሰው ታንክስጊቪንግ በጣም ትልቅ ስፍራ ያለው አመት በዓል ነው። እንዲሁም እኛ ሀገር እንዳሉት ታላላቅ አመት በዓሎች የሚቆጠር ነው። የማህሙድን አስተዋጽኦ የማህሙድን ስራ ከዚህ ጊዜ ጋር ለማያያዝ የተወሰነው በመጀመሪያ ደረጃ የምንኖርበት ዲኤምቪ ኤሪያ በጣም ብዙ ኢትዮጵያውያን ስለሚኖሩ እነንም የታንክስጊቪንግ በዓል ለማክበር ወደዚህ ስለሚመጡ ያንን አጋጣሚ መጠቀም የሱን አድናቂዎች በአንድ ቦታ አገናኝቶ ለሱ ክብር ለመስጠት ቀኑና ምናከብረው ማህሙድ አብረው መከበራቸው እኛም ደስተኞች ነን። እሱም ደስተኛ ነው። የሱ ታዳሚዎችም በጣም ደስተኛ እንደሚሆኑ እንገምታለን።
አቶ ፍስሃ በዝግጅቱ ላይ ከቅርብ ጓደኞቹ ከሙዚቃ አጋሮቹ ባሻገር ከርቀትም በሙዚቃው ዓለም ቦታ ያላቸውም ይሁኑ ሌሎች ምስጋና መልእክት የሚያቀርቡ ወገኖች አሉ? እጃችሁ የገባ ወይም ደግሞ በቅድ ደረጃ ያያዛችሁት?
አዎ፣ በጣም ሰፋ ያለ ስለሆነ እሱም በማያውቀው ወይንም ባላሰበው መንገድ እውቅና የሚሰጡት ዩናይትድ ስቴትስ መንግስት ባለስልጣናት እንዲሁም እሱን በአክብሮት የሚያዩት የሀገራችንም ሰዎች ከሀገራችንም ውጪ ያሉ ሰዎች የተለያየ የአድናቆት መልእክት ፈረንጆች እንደሚሉት እንደ ሰርፕራይዝ ነገር ሊሆን ይችላል። ብዙ ነገሮች ታቅደዋል። በመጠኑ አንዳንዱን ነገር እንዲሁ ላነሳ እችላለሁ። 60 ዓመት ከሙዚቃው ዓለም ሳያቋርጥና ትንፋሽና ችሎታውን የሰጠ ሰው ስለሆነ መሐሙድ እንዲሁም አዲሱ ትውልድ በመቅረጽ የተለያዩ የሙዚቃ ባለሙያዎችን እሱን በመምሰል የእሱን ሙዚቃዎች በመጫወት እንዲሁም አዳዲስ ትውልዶች ኢትዮጵያ ልጆች በእስክስታ በተለያየ ሁኔታ ስራዎች ይኖራሉ። ይሄ በጥቂቱ ነው። እንግዲህ በሌላውን እንደ እውቅና የሚሰጡት ሰዎች ሪኮግናይዝ እንደሚያደርጉት ሰዎች እንደነሱ ማሰብ ያስፈልግ ይሆናል። ስለዚህ እሱም ባልገልጸው ደስ ይለኛል።
እንግዲህ በጉጉት የሚጠበቅ ነው። እንት ወራት ያህል ተጉዛችኋል። እንዲህ ያለ ገዘፍ ያለ ዝግጅት ሲዘጋጅ ዝም ብሎ አይሆንምና ብዙ ደፋ ቀና እንደሚኖረው ይታወቃል። ለየት ያለም አስገራሚ ስሜት ያጫሩባችሁ ያልተጠበቁ ሁኔታዎችም ይኖሩ ይሆናል። በመሐሙድ ሙዚቃ ያልጨፈረ የለም ነው የሚባለው። በተለይ ወደ ኋለኛው ትውልድ በገፋ ነው ቁጥር በሱ ዘፈን ያልተዳረ በሱ ዘፈን ያልጨፈረ የለምና የየግል ትውስታቸውንም የሚያጓሩ ታዳሚዎች ሙዚቃ አድናቂዎችን ጨምሮ ለማግኘት እንሞክራለን። አቶ ፍስሃ ወልዴ የመሐሙድ ክብር ዝግጅት አስተባባሪ ለጊዜው አመሰግናለሁ። የተሳካ እንደሚሆንም ተስፋ አድርጋለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ። ከሱ ሙዚቃዎች መሃል ስንቱን አስታወስኩት ስንቱን አሰብኩት። ዝምታ ነው መልሴ፣ ትዝታ፣ የሽሃር ጊዜን የመሳሰሉ ዘፈኖች እዛ መድረክ ላይ እንደገና የምንሰማቸው ይሆናል። አንተም እዛው ላይ ታዳሚ እንደምትሆን ገምታለሁ። እንገናኛለን።
አመሰግናለሁ። በእርግጥ እንገናኛለን። እግዚአብሔር ይስጥልኝ አቶ ፍስሃ።
እኔም እንደዚሁ አመሰግናለሁ። አሉላ፣ መልካም ምሽት። Hello, hello.
ስራቱን ተከታትለን በመጪው የራዲዮ መጽሔት እናገኛችኋለን።
አሁን ታዲያ ህግን ለፍርድ ወዳቀረበው ቀደም ብለን ጀመር ወዳደረግነው ሐሳብ ወለድ የስነ ጽሑፍ ሥራ ከደራሲው አቶ ሙልጌታ አረጋዊ ጋር ጀመር ወዳደረግነው ወግ ነው የምንመለሰው።
የህግ ገደቡ ለሌሎች አስተያየት፣ ለሌሎች እምነት፣ ለሌሎች መከራከሪያ፣ ለሌላ ዑነታ ቦታ መስጠት ብቻ ሳይሆን በጊዜም ይገደባል። ምናልባት ሰዎች ቢያስቡ ብለህ የምትመኘው በታሪክና ወቀዋለን ያለፉ ሥርዓቶች፣ ያለፉ ባለስልጣናት ሁሉም እዛ ቦታ እንደሚሆኑ አድርገው እንዳሰቡ ነው መጨረሻው ጋር የሚደርሱት። የቤታቸው ይሄን ውይይት የሚከታተሉ ሰዎች እንዲነጋገሩበት ነው። አቶ ሙልጌታ፣ ሌላ ወደ መጽሐፍ መልሰን ጥያቄ ከማንሳቴ በፊት እዚህ ላይ ሐሳብን ብትፈነጥቅ።
በመሰረቱ ህግ ማለት ትርጉሙ ብትባል ዋናው ትርጉሙ ገደም ማለት ነው። ህግ አርጎ የማጥፋት ነው ማለት ሰው ይገደባል። አሁን ችግሩ ምንድነው? ለምሳሌ የህግ የበላይነት አለ ስትል አንድ ሀገር መንግስትም ራሱ ይገደባል በህግ ማለት ነው። አክቹዋሊ ሰለጠነ የሚባል ሀገር ግለሰብን ብቻ ሳይሆን መንግስትን መገደብ ሲችል ነው። ምክንያቱም መንግስት በጣም ጉልበተኛ ስለሆነ። አሁን እዚህ ሀገር እኛ ሀገር ኢትዮጵያ ውስጥ ያለው ችግር ምንድነው? የመንግስት ስልጣን በህግ ቢገደብም በተግባር ግን መንግስት በራሱ እርግጠኛ ስለሆነ እንኳን ራሱን የሚገድብ ህግ ሊያወጣ ራሱን የማይገድብ ህግ እንኳን ሲያወጣ ባወጣው ልክ አይደለም ተግባር ላይ የሚያውለው። እሱንም ራሱን ይረሳዋል፣ በቃ ይተወዋል። ለምንድን ነው? ትርጉሙ አልገባ ይለው። በህግ አለመገዛት ህግ መጣስ የሚያመጣው ነገር የለው ለመንግስት ማለት። እኔ ለምሳሌ ህግ ብጥስ መንግስት ይገኛል። ሶ በጣም የሚገርመኝ አሁን ህግ የበላይነት እንኳን ቢጠፋ፣ ለምሳሌ መንግስት የበላይነት እንኳን ቢሆን ቻል፣ መንግስት የሚፈልገው ምንድን ነው? የምፈልገው ይሄ ነው ብሎ ፍላጎትን በህግ ይነግርሃል አይደል? አንተ እሱን ህግ አምነው ኦፐሬት ስታደርግ መንግስት ግን ከዛ ወጥቶ ኦፐሬት ሲያደርግ ታገኘዋል። ራሱ ካወጣው ህግ ወጥቶ ማለት እና ምን ማለት ነው? እሱ መንግስት የሚፈልገውን አያውቅም ማለት ነው ወይስ አሁን በዚህ ደቂቃ ሀሳቡን ቀይረዋል ማለት ነው? በህግ መልክ የተነገረው የመንግስት ፍላጎት እና በተግባር መንግስት ፍላጎት እየገለጸ ያለበት የተለያየ ስለሆነ የትኛውን የመንግስት ፍላጎት ብሎ ህዝቡ ይወዛገባል። በዚህ ሰዓት በህዝቡና በመንግስት መካከል ኮሚኒኬሽን ብሬክ አረገ ማለት ነው። እና መንግስትና ህዝቡ ደግሞ የሚገናኙበት የሚግባባበት መንገድ ድልድዩ ከተሰበረ መንግስትና ህዝብ የተለያየ ሆነ ማለት ነው። ያኔ የዘፈቀደ ህይወት ነው መኖር የሚጀምረው። የዘፈቀደ ህይወት ስትኖር ደግሞ ስርዓት ስለሌለ ምንድን ነው የሚፈጠረው? ኮንፍሊክት ነው የሚፈጠረው። ሁሉም ሰው የራሱ ህግ ይሆናል ማለት ነው። ሁሉም ሰው በራሱ መንግስት ይሆናል ማለት ነው። በዚህ ምክንያት ላይ እናየው አይነት ቀውስ እያየናለን ለማለት ፈልጌ ነው።
አቶ ሙልጌታ፣ ለዚህ ሀሳብ ወለድ መጽሐፍ መነሻ ወደሆነህ ጉዳይ ገፋ አድርገን ብንዘልቅ ህግን ዳኛ ፊት ማቅረብ በእርግጥ ትልቅ ነገር ይመስለኛል። ትልቅ ጉዳይ ነው። ከራስህ ህይወት ልምድ ጋር ለማዛመድ የህግ ትምህርት ተከታትለህ በዚህ በዩናይትድ ስቴትስ በኢሚግሬሽን የጥብቅና ሙያ አገልግለሃል። ወደ ኢትዮጵያ ተመልሰህ በአዲስ አበባ ዩኒቨርሲቲ ህገ መንግስትና የመገናኛ ብዙሃን ህግ አስተምረሃል። ይህን መጽሐፍ ለመድረስ ያበቃ ምንድን ነው የሚለውን አንድ እርምጃ ገፋ ብናደርግ በመጽሐፍ የተካተቱትን ጭብጦችና ገጸ ባህሪያት በመሳሉ ረገድ እነኚህ የቀደሙ ተሞክሮች ድርሻ እንደሚኖራቸው መገመት ይቻላል?
አዎ፣ እኔ ብዙ ጊዜ የህገ መንግስት ፍልስፍና ይስበኛል። እዛ ላይ ነው ብዙ ትኩረት የማረገው። ይህ ነው የማጠፋው፣ እዛ ላይ ነው። ህገ መንግስት በጣም ነው ፋሲኔት የሚያደርገኝ። ስለ ኢትዮጵያ የህገ መንግስትን አነበዋለሁ። ማጥቻለሁ አንም እየተናውት ነው ያ መጨረሻ ያለው ክሬዲት ሀገሮች ህገ መንግስቶች ጋር ታወዳድራለህ ዝም ብለው እንደ ፊክሽን ነው ማለት ነው በጣም ነው የምወደው የህገ መንግስት ትምህርት እና የኢትዮጵያ ህገ መንግስት ያወቃቸው መብቶች አሉ በተራ ቋንቋ ስታወራ ማለት የኢትዮጵያ ህገ መንግስት ዋና አላማ የመንግስትን ስልጣን ለመገደብ ተብሎ ነው የተሰራው አሁን ይሄ በጣም የሚገርም ሀሳብ ነው የመንግስትን ስልጣን መገደብ ፍልስፍና በጣም የሚገርም መንግስት የሰው መሳሪያ ነው መንግስት የህዝብ ተቀጣሪ ነው ህዝብ አለቃ ነው መንግስት አሽከር ነው የሚሉ ነገሮች ከሀገራችን ህይወት ጋር ስታስተያያቸው አለመሳካት
ይሄ ጽንሰ ሐሳብ ራሱ አሁን የምትላቸውን ነገሮች ለሚከታተሉ አብዛኛው አድማጭ ባዕድ ይመስለኛል። ዜጎች ከመንግስቱ በላይ ስልጣን እንዳላቸው ገድበው የሰጡትና እንግዲህ ዲሞክራሲያዊ በሆነ ፍራት ነው ያወራን ያለነው ገድበው የሰጡትን ስልጣን ሊነሱ መቻላቸው ስልጣኑ ህዝብ እጅ መሆኑ በጽንሰ ሐሳብ ደረጃ እንኳን ለመረዳት ሩቅ ይመስለኛል። በስፋት በመናያቸው ሁኔታዎች ውስጥ ለመንግስት ያለን ሐሳብ ወይም አስተያየት ከግምት ካስገባን
ሌላ ቀርቶ ህግ ትምህርት ቤት ማለት ነው ክፍል ውስጥ ገብታ ነገ የህግ ባለሙያ የሚሆኑ ተማሪዎች ስታስተምር ኢትዮጵያ ህገ መንግስት እንደዚህ ነው የሚለው ብለህ ስትናገር ተማሪዎቹ ሳይቀር ይስቁባል። ለምሳሌ ፖሊስ ያለ ፍርድ ቤት ትእዛዝ ቤታችሁ መጥቶ ሊላቸው አይችልም ብለህ ስታወራ በቃ ተማሪዎች ይስቁባል። ምን ምታወራለህ? የዚህ ሀገር ህግ ነው ወይስ የሌላ ሀገር ህግ ነው አይነት ነው? ምን ማለት ነው? ህጋችንና ህይወታችን አይገናኝም። ባይሆን አይገናኝም። ምክንያቱም ኢትዮጵያ ውስጥ ፖሊሶች በየቤቱ እንደፈለጋቸው ገብተው ይፈትሻል ያለ ምንም የፍርድ ቤት ትእዛዝ ማለት ነው። ፍርድ ቤት ትእዛዝ አላቸው ቤቱን ለማበርበር እና ዋራንት አላቸው ብለህ ስትጠይቅ ይስቁባል። ይህ በየጊዜ የሚሆን ነገር ነው። ሰው ተይዞ ፍርድ ቤት ሳይቀርብ ለረዥም ጊዜ እስር ቤት ይቆያል። ኮመን ነው፣ በሚዲያ የምትዘግቡት ነገር ነው። ምን ኮመን በጣም ከመብዛቱ የተነሳ ህጉ እንደዛ ነው የሚለው ህጉ ምንድን ነው የሚለው ጥያቄ ራሱ እየቀረ ነው እና እኔ አስቸግራ ይቀባኛል። በዚህ ደረጃ እየሆነ ያለው ለምንድን ነው እየሆነ ያለው ብዬ ሳስበው ምናልባት እርግጠኛ እስከሆነ ነው ብጀነኋቸው መቶ በመቶ በራስ ሀሳብ የምትተማመን ከሆነ ግን የሀሳብ ልዩነት ብሎ ወሬ የለም፣ አንድ ሀሳብ ብቻ ነው ያለ እና ይሄ ነው እንግዲህ ይህን ማሳየት ነው የምሞክረው። ሁለቱ ወገኖች ምስ የሚያደርጉት ነገር አለ። ለጥርጣሬ ቦታ ቢሰጡ ልሳሳት ይችላለሁ፣ ልትሳሳት ተብሎ ሲጠየቁ እውነት ልሳሳት ይችላል እንዴ ለሚለው ጥያቄ ቦታ ቢሰጡ እውነት ልሳሳት እኮ ይችላል። ከተሳሳትኩ ደግሞ አሁን በሙሉ ልብ እያደረኩት ያለሁት ነገር አደጋ ሊፈጥር ይችላል። ውሎ አድሮ እንዴት ይቻል ሀሳብ ይወጣ ሆና እንዴ የሚል ነገር እንዲመጣ ነው እንግዲህ የምፈልገው ወይም እንደ ሀሳብ የማቀርበው። ይሄ ነው እንግዲህ የዚህ መጽሐፍ ተራት የማስበው።
ጠበቅ ካለውና ረቀቅም ካለው የህግ ፍልስፍናና በህጉ ከተቀመጡት ጽንሰ ሐሳቦች ወደ ገራገር ወደ ስነ ጽሑፋዊ ጉዳዮች ደግሞ ልመለሰ። በመጽሐፍ ይበልጡን የህግ ጉዳይም ስለሆነ የህግ አዋቂዎች፣ ጠበቆች፣ አቃቤ ህግ፣ ዳኞች፣ ህግ ምሁር፣ የህግ አስፈጻሚዎች፣ ፖሊሶች እንመለከታለን። የተራ ሰዎችን ህይወት ስለሆነ በዋናነት ህግም ስለአብዛኛው እንደመሆኑ የቱን ያህል የተራ ሰዎች ህይወት ተንጸባርቆበታል ትላለ? በመጽሐፍ
አንባቢው በትምህርታቸው የተራመዱ ናቸው ሊባሉ ይችላሉ፣ ዳይቨርሲቲ ሊጎድለው ይችላል። ለምሳሌ ሔዋን እዚህ መጽሐፍ ውስጥ ያለች አንዲት ገጸባህሪ ናት። እንደ አብረጅ የሆነ የአዲስ አበባ ወጣት ሴት ምናልባት ቆንጆ ልትሆን ይችላለች፣ ግን ተራ ሴት ናት። የተለየ ችሎታ የላትም፣ የተለየ ሀብት ወይም ጉልበት ወይም ስልጣን ወይም ምንም ነገር የላትም። ግራጁዌት አድርጋ ከትምህርት ቤት ስራ ቦታ ያለች፣ አባቷ በጣም የታወቀ የህግ ምሁር ነው። ከዚህ ውጭ የተለየ የምትለው ነገር የላትም። እሷን የሚወድ ሌላው ደግሞ እሱም ተራ ሰው ነው። ሌላም ጓደኛቸው አንድ ተራ ፖሊስ ነው። ሶ ኖርማሊ እዚህ ከራችን ውስጥ በተለይ ከተማ ውስጥ ልታያቸው የሚችሉ ወጣቶች ናቸው አብዛኛዎቹ። ጠበቃዋን ብትሆን ያው አንድ ተራ ጠበቃ ማለት ነው። እነዚህ ሰዎች ኦፍኮርስ ሁሉም የተማሩ ናቸው፣ ሁሉም ወጣቶች ናቸው ኤክሴፕት አባትየው። ሶ ምንድን ነው የህግ ጭቅጭቅ ስለሆነ የመጽሐፍ ዋና ጭብጥ በህግ ዙሪያ ላይ ያለ ነገር። እንግዲህ ሁሉንም ማጫወት አትችልም። አንድ መጽሐፍ የን ስቶሪ ትምህርት አለ፣ እሷን ብቻ ነው እንግዲህ ፕሬዘንት ማድረግ የምትችለው። በሌላ መጽሐፍ ደግሞ ሌላ ካራክተሮች ልትናይ ነው። ገበሬም ሊሆን ይችላል፣ ነጋዴም ሊሆን ይችላል፣ ሊስትሮም ሊሆን ይችላል። ሶ እዚህ ጋር ግን ለዚህ ፐርፐስ ያገለግልኛል ያሰብኳቸው ካራክተሮች እነዚህ ናቸው እና ለአንባቢው
ኤዲቶች ናቸው ይባሉ የወጣቁ ሶሳይቲ ውስጥ ይባሉ ይችላሉ። ወይም ደግሞ አይ ደብለቅ ያለበት ነገር አለ ታቱም አለበት ህፃንም አለችበት ነገር ልክ ነው። ዳይቨርሲቲ ጎድሎው ይችላል ግን ይኸው ልታወራው እንደፈለግከው ታሪክ የካራክተር አይነት
በምክንያት ነው። መልካም ሙልጌታ፣ ነባራዊ ሁኔታዎች በዘረዘረከው መልኩ ያሉ ፈተናዎች ለዚህ መጽሐፍ ወይም ለዚህ ድርሰት መወለድ መነሻዎች መነቃቂያዎች እንደሆኑ ተረድቻለሁ። ነገር ግን ያንኑ ይሃል ደግሞ የህግ ባለሙያ እንደመሆን የስነ ጽሁፍም ሰው እንደመሆን ይህን መሰል ዝንባሌ ያለው ደራሲ አሜሪካዊ ደራሲ ነው ማስበው። ቀደም እንደገለጽኩት በኢትዮጵያ የስነ ጽሁፍ ታሪክ ውስጥ ብዙም ያልተለመደ በህግ ላይ ብቻ ያተኮረ ስራ በፊልም ደረጃ በተከታታይ ድራማዎች ሁለተኛ ያየሞከርክ ነው፣ በመጽሐፍ ደረጃ ሁለተኛ ነው። እንደ ስነ ጽሁፍ አፍቃሪ ነው ይሄን ማነሳል። በጣም በርካታ በህግ ላይ ያተኮሩ ስራዎች የጻፈ ጆን ግሪሻም የተባለ ደራሲ The Firm, Time to Kill, The Client, The Pelican Brief አብዛኞቹም ለሲኒማ የበቁ ናቸው። በጣም ተወዳጅ ስራዎችን ሰርቷል። እውቅ ደራሲ ነው። ምናልባት ከዛ ጋር የሚያገናኝ ነገር ለገምት ይሆን ላንተ በዚህ መንገድ ለመቅፋት ምክንያት ሆኖ ይሆን? አንተ ራስህም ከነኚ ስራዎች ባለፈ በህግ ላይ ያተኮሩ ግን ሐሳብ ወለድ ስራዎችን ዘለግ ብለህ ሌሎች ስራዎችንም የመስራት እቅድ ይኖር ይሆን? እስኪ ደግሞ ስለሱ አጫውተን።
ልክ ነው። ጆን ግሪሻምን እወደዋለሁ። በጣም ነው የምወደው። መጽሐፍቶቹን በብዛት አነባለሁ። ፊልሞቹንም እንደዚሁ አይቻለሁ። ናቸዋል ያ አሁንም የሱ መጽሐፍ እያነበብኩ ነው።
የትኛዋል?
ቤቼንገር የሚል መጽሐፍ አለ እና ይሄ አንድ ሞት የተፈረደበት ሰው የሞት ፍርደኞች ማረሚያ ቤት ተቀምጦ ይግባኝ ይጠበቅ ነው እና የአሜሪካ የህግ ስርዓት እንዴት እንደሚሰራ ነው ያሳየ። አንድ ሰው ሞት ከተፈረደበት በኋላ ያለው ነገር ማለት እሱን አጃሊ ኦልሞት ጨርሻለሁ። ልክ ነህ። አንድ እሱ ነው። ሁለተኛ ሎው ኤንድ ኦርደር የሚላለ አሜሪካ ከሀያ አመት በላይ እየታያል
የቴሌቪዥን ተከታታይ ድራማ ነው ያልካለው?
አዎ። እሱም እንደዚሁ ወንጀል ይሰራል፣ ፖሊስ ይመጣል፣ ይመረምራል፣ ለአቃቤ ህግ ይሰጣል፣ አቃቤ ህግ ያቀርባል፣ ከዛ ፍርድ ቤት ይወስናል። አይነት አብዛኛው ምርመራና ክስ ላይ ነው። ሰው እሱም ፋሲኔት ያደረገ ነበር። አሜሪካ ከምከታተላቸው አንድ እሱ ነበረ። በጣም የሚገርመው እሱ ነው። አሁን የአሜሪካ ህግና የኢትዮጵያ ህግ ተመሳሳይ ነው ብትል ሰንሽ ይቀባል አይደለ? የኢትዮጵያ ህገ መንግስት ያስቀመጠው ነገር ብታይ ግን ከአሜሪካ ህገ መንግስት የተናነሰ አይደለም። አይቻለ አንዳንዶች የበለጡ ናቸው። በጣም የሚደንቅ ነገር ነው በቲዮሪ ደረጃ። ምክንያቱም እንዳለ ነው የገለበጥ ነው። ከኢንተርናሽናል ኮንቬንሽኖች ሳይቀር ወስደናል የህገ መንግስት ውስጥ አለ። ሶ በዚህ ሴንሱ ምንድን ነው የምታወራው? አሜሪካና ኢትዮጵያ የሚል ክርክር ሊቀርብ ይችላል። እውነት ለምን ህይወታችን አይገናኝም? አከስመጣ ሰው ልክ እንዳልከው እነዚህ ጸሐፊዎች እና እነዚህ ፊልሞች ኢንስፓየር አድርገውኛል። በዚሁም መቀጠል ብችል ደስ ይለኛል። ለምሳሌ መጽሐፍ ሲወጣል ከዛ ወደ ፊልም ይቀየራል። ሰው እንደዛ ነው ልመኘው። በህግ አምላክ አሁን ሶስተኛ ሲዝን አሁን ይቀርባል በቴሌቪዥን ዩቲዩብ ላይ ያለ እሱ። ይሄኛውም ህግ ሲዳኙ እንደዚሁ ኦልሬዲ ስራችንን ጨረስን ይመስለኛል። እንደዚህ በታሪክ እያዝናና በተቻለ መጠን ይሄ ነገር እየተለመደ ቢሄድ ይሄ ነው እንግዲህ። በቅርብ ጊዜ ምንም ነገር ላይፈጠር ይችላል ግን ይቀጥላል።
ብዙ የህግ ጉዳይን የሚያነብ አንባቢ ወይም ደግሞ በአጻጻፉም በድርሰቱም የተለየ ቦታ አላቸውና ያን የሚከታተል አንባቢ እንደሚዳብር ተስፋ አደርጋለሁ። በዚያም ረገድ የበኩልህን እያዋጣህ ነው። ጌታ አረጋዊ፣ የህግ ባለሙያ፣ መምህር፣ ደራሲ፣ ዘርፈ ብዙ ባለሙያነትህ ይዞ የመጣውን ፍሬ አንባቢዎች ከመጻፍህ የሚያገኙ ይመስለኛል። በሌላ መሰል ውይይት መልሰን እንደምንገናኝ ተስፋ አደርጋለሁ። ለአሁኑ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከ3 ሰዓት እስከ
4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ በመጪው የራዲዮ መጽሔት ከልዩ ቅንብሮች ጋር ልንመለስ ቀጠሮ ሰጥተን መሰናበታችን ነው። እስከ ስርጭታችን ፍጻሜም ለቀሩት ጥቂት ደቂቃዎች ከተከታዩዋ የድምጻዊት እጅጋየሁ ሽባባው ጂጂ ካህኔ ከተሰኘችው ተወዳጅ ስልት ጋር ነው የምንተዋችሁ።
All right.